ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 23 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
በጠቅላይ ሚኒስትር ጽህፈት ቤት የፕሮቶኮል ኃላፊ አቶ ባየ ታደሰ ተፈሪ የፖለቲካ ጥገኝነት ለመጠየቅ ወስነው አሜሪካ ቀሩ።
በአማራውም በኦሮሚያም ክልል አንዳንድ ችግሮች አሉ። በመንግስትም ሆነ በሀገሪቱ መካከል የተፈጠረው ከፍተኛ መከፋፈል ለሀገሪቱም ሆነ ለእኔ አስጊ ደረጃ ላይ የደረሰ በመሆኑ ለመቅረት ወስኛለሁ።
ዘገባውን በአብይ ርዕስ ይዘናል። ለአርዕስተ ዜናው ቆንጂት ወደ አንቺ ልመለስ።
በኬንያ ትልቁና ዋናው ዩኒቨርሲቲ ተማሪዎች ፖሊስ ይፈጽማል ሲሉ ያቀረቡትን የበደል ክስ ተከትሎ መዘጋቱ ተሰማ። በዩጋንዳ ደግሞ የፕሬዝደንቱን የእድሜ ጣሪያ የሚገድበውን ድንጋጌ መነሳት በሚቃወሙ የምክር ቤት አባላት ላይ የተነጣጠሩ ጥቃቶች ቀጥለዋል የሚሉና ሌሎችም አሉን።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በጠቅላይ ሚኒስትር ጽህፈት ቤት የፕሮቶኮል ኃላፊ አቶ ባየ ታደሰ ተፈሪ የፖለቲካ ጥገኝነት ለመጠየቅ ወስነው አሜሪካ ቀሩ። በቤተ መንግስቱ ከ20 ዓመታት በላይ ማገልገላቸውን የተናገሩት አቶ ባየ ታደሰ ተፈሪ ለስራ ጉዳይ በተላኩባት ዩናይትድ ስቴትስ ለመቅረት የወሰኑበትን ምክንያት ለአሜሪካ ድምፅ አካፍለዋል። ዝርዝር ዘገባው በአብይ ርዕስ ይቀርባል።
በኬንያ ትልቁና ዋናው ዩኒቨርሲቲ ተማሪዎች ፖሊስ ይፈጽማል ሲሉ ያቀረቡትን የበደል ክስ ተከትሎ ተዘግቷል። ይህም በቅርቡ እንደገና ይካሄዳል ተብሎ የሚጠበቀው ፕሬዝደንታዊ ምርጫ የፈጠረው ውጥረት ምን ያህል ጥልቀት እንዳለው አመላካች እንደሆነ እየተነገረ ነው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ማክሰኞ ፖርቶሪኮን እየጎበኙ ናቸው። በከባድ አውሎ ንፋሳማ ዝናብ በተጎዱት ቴክሳስና ፍሎሪዳ ግዛቶች የተካሄዱት ፈጥኖ ደራሽ የእርዳታ ጥረቶች ያደነቁት ፕሬዚደንቱ ከሁለት ሳምንታት በፊት ሃሪኬን ማሪያ በመታቻቸው ካሪቢያን አገሮች እርዳታ ላይ የተሰማሩትን ቀዳሚ የእርዳታ ሠራተኞች አመስግነዋል። ፕሬዚደንቱ ከቀዳሚት እመቤቲቱ መሌኒያ ጋር ወደ ሳን ሁዋን ለመጓዝ ከዋይት ሀውስ ከመነሳታቸው አስቀድመው ዋይት ሀውስ ላይ ለጋዜጠኞች በሰጡት ቃል ቴክሳስና ፍሎሪዳ ላይ ኤፕላስ እጅግ በጣም ጥሩ ተብለናል። ልንገራችሁ ፖርቶሪኮ ላይም ከዚያ በከፋ ሁኔታ ውስጥ በዚያው ደረጃ የሰራን ይመስለኛል ብለዋል። ፕሬዚደንቱ በጉብኝታቸው ዋሽንግተን በሚገባ አልደረሰልንም ብለው ነቀፋ ያሰሙትን የሳን ሁዋን ከንቲባ ጨምሮ ከደሴቲቱ ባለስልጣናት ጋር ይነጋገራሉ።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኡጋንዳ የፕሬዝደንቱን የእድሜ ጣሪያ የሚገድበው ድንጋጌ መነሳት በሚቃወሙ የምክር ቤት አባላት ላይ የተነጣጠሩ ጥቃቶች ቀጥለዋል። ሁለት የምክር ቤት አባላት መኖሪያ ቤት በትናንትናው ዕለት በተጣለባቸው የእጅ ቦምቦች በተነሳ ቃጠሎ ወድመዋል። ሀሊማ አቱማኒ ከካምፓላ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርበዋል።
ሮበርት ካያጉላኒ ቦቢ ዋይን በሚል ሌላ መጠሪያም ይታወቃሉ። ትናንት ማክሰኞ ማለዳ ባንዳች የፍንዳታ ድምጽ ነው ከእንቅልፋቸው የተከሰከሱት። ሶስት የእጅ ቦምቦች ናቸው ከመኖሪያ ቤታቸው ላይ ተጣሉት። ይሁንና የተጎዳ ሰው የለም ነው ያሉት። በአንድ ሳምንት ጊዜ ውስጥም የመኖሪያ ቤታቸው በእጅ ቦምብ ጥቃቶች ከተመታባቸው ሶስተኛው የምክር ቤት አባል መሆናቸው ነው።
The threats have been on my life and different cars, different people have been trailing me.
ጥቃቶቼ በሕይወቴ ላይ የተቃጡ ናቸው። በየሄድኩበት የተለያዩ መኪኖችና የተለያዩ ሰዎች ይከተሉኛል። የፕሬዝደንቱን የእድሜ ጣሪያ የሚገድበውን ድንጋጌ መነሳት ላይ ያለኝን ተቃውሞ ካላቁም እንገድልሃለን የሚሉ ዛቻዎችን ያዘሉ የስልክ ጥሪዎች ይደርሱኛል። በትናንትናው ምሽት በበኩር ልጅ የመኝታ ቤት መስኮት ላይ ሶስት የእጅ ቦምቦች ናቸው የተጣሉት።
የኡጋንዳው የፓርላማ አባል ረዳቶች እንዳመለከቱት ካግዩአላኒ ትላንት ይህን ቃለ ምልልስ ከአሜሪካ ድምጽ ጋር ካካሄዱ ጥቂት ሰዓታት በኋላ ፖሊስ ይዟቸው ሄዷል። ይህም ባለፈው አንድ ወር ጊዜ ውስጥ ብቻ ለሁለተኛ ጊዜ መሆኑ ነው። የካምፓላ ከተማ አቀፍ ፖሊስ ቃል አቀባይ ኤሚሊያኖ ካይማ ለአሜሪካ ድምጽ በሰጡት አስተያየት በተባሉት የቦምብ ጥቃቶች ዙሪያ የተያዘው ምርመራ መቀጠሉን ነው ያስታወቁት። ነገር ግን የካግሊያኒን እስር አስመልክቶ የሰጡት አስተያየት የለም። በሌላ በኩል የመንግስቱ ቃል አቀባይ ኦፍዋኖ ኦፖንዶ በትላንትናው ዕለት በትዊተር አማካኝነት ባስተላለፉት መልእክት መንግስትን ለመወንጀል በተቀነባበረ ማስፈራሪያ ባሉት ዘዴ የእጅ ቦምቦች ብልጭታ ለመለኮስ እየሰራ ያለው ተቃዋሚው ነው ሲል ወንጅለዋል። በአገሪቱ ፓርላማ የተቃዋሚው አባላት የሆኑ በርካቶች በቅርብ ሳምንታት ውስጥ ተይዘዋል። አንዳንዶቹም ብጥብጥ በመቀስቀስና ህዝባዊ አለመረጋጋትን አነሳስተዋል በሚል ለአጭር ጊዜ ታስረው ተለቀዋል። የፕሬዝዳንቱን እድሜ ጣሪያ ከ75 ዓመት እንዳይበልጥ የሚጠይቀው ድንጋጌ እንዳይነሳ ሲሉ በመቃወም ሐሳባቸውን ያቀረቡት 25 የፓርላማ አባላት ናቸው። አዲሱ ለውጥ ለረጅም ዘመናት ያቺን ሀገር የመሩትን ፕሬዝዳንት ዮዌሪ ሙሴቪኒን እንደ አውሮፓውያን ዘመን አቆጣጠር በ2021 ለስድስተኛ ጊዜ እንዲወዳደሩ የሚያስችል ይሆናል።
በግለሰብ በተከፈተ የተኩስ ሩምታ በተገደለ ሰው ቁጥር እጅግ የከፋው የሆነው በዩናይትድ ስቴትስ ታሪክ ውስጥ ማለት ነው። ጥቃት በደረሰባት በኔቫዳዋ ላስ ቬጋስ ከተማ ግለሰቡ አደጋውን እንዲጥል ያነሳሳው ምክንያት ምን እንደሆነ ፖሊስ ክትትል ይዟል። አጥቂው ሜስኬት የምትባል የኔቫዳ ከተማ ነዋሪ የ64 ዓመቱ ስቴፈን ፓደክ ከተከራየው የሆቴል ክፍል መስኮት ከመንገድ ባሻገር የአሜሪካ ሀገረሰብ ሙዚቃ ድግስ ለመመልከት በታደሙ 22,000 ተዝናኞች ላይ በከፈተው ተኩስ ቢያንስ 59 ሰው ገድሏል፣ 527 ሰው አቁስሏል። የራሱን ሕይወት አጥፍቶ ስለተገኘው ስለ አጥቂው ግለሰብ ፕሬዚደንት ዶናልድ ትራምፕ ዛሬ ሲናገሩ የታመመ ሰው ነው፣ በጣም ከፍተኛ ትኩረት ሰጥተን እየተከታተልን ነው፣ ይህ እጅግ የታመመ ግለሰብ ጉዳይ ነው ብለዋል። ፖሊስ ሰውየው ከነበረበት ክፍል 23 ጠመንጃዎች፣ ከቤቱ ደግሞ 19 ጠመንጃዎችን ማግኘቱን አስታውቋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከሰሜን ኮሪያ ጋር ዲፕሎማሲያዊ መፍትሄ ለመፈለግ የያዘውን ጥረት የመከላከያ ሚኒስቴር ሙሉ በሙሉ ይደግፈዋል ሲሉ ዛሬ የመከላከያ ሚኒስትሩ ጂም ማቲስ ተናገሩ። ይሁን እንጂ የውጭ ጉዳይ ሚኒስቴር የያዘው ጥረት ፕሬዚደንት ዶናልድ ትራምፕ ከፒዮንግያንግ ጋር መደራደር ጊዜ ማባከን ነው ብለው ከተናገሩት ጋራ የግድ ይጋጫል ማለት አይደለም ብለዋል ሚኒስትር ማቲስ። አስከትለው ለዩናይትድ ስቴትስ ኮንግረስ የወታደራዊ አገልግሎቶች ኮሚቴ በሰጡት ቃል የያዝነው ሁኔታዎችን መዳሰስ ነው፣ ፕሬዚደንቱ ጊዜው ሳይደርስ ማነጋገር አይገባም እያሉ እኛ እያነጋገርን አይደለንም እኮ ብለው ያስረዱት ጂም ማቲስ አንዳንዶች እንደሚሉት የተጋነነ ያካሄድ ልዩነት የለም ብለዋል።
ዩናይትድ ስቴትስ ዋሽንግተን ዲሲ ከሚገኘው የኩባ ኤምባሲ 15 አባላት እንዲወጡ ማዘዟን ለሀገሪቱ መንግስት አስታውቃለች። አንድ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ ባለስልጣን ዛሬ ለጋዜጠኞች እንደተናገሩት ኩባውያኑ ዲፕሎማቶች እንዲወጡ የሰባት ቀን ጊዜ ተሰጥቷቸዋል። ይህ የሆነው አባና የሚገኙ የኤምባሲዋ አባላት ምንነቱ ያልታወቀ ጥቃት ከደረሰባቸው እዚያ ያሉ ዲፕሎማቶቿን መቀነሷን ተከትሎ ነው። አባና ውስጥ በጤንነታቸው ላይ ጥቃት የደረሰባቸው አሜሪካውያን ዲፕሎማቶች ቁጥር 22 መድረሱ በሐኪሞች መረጋገጡን የዩናይትድ ስቴትስ ከፍተኛው ባለስልጣን አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ ባወጡት መግለጫ ኩባውያኑ ባለስልጣናት እንዲወጡ ስለተደረገው ውሳኔ ሲያስረዱ ኩባ በቪየና ስምምነት ባለባት ግዴታ መሰረት ዲፕሎማቶቻችንን ለመጠበቅ ተገቢውን እርምጃ ባለመውሰዷ ነው ብለዋል። ዩናይትድ ስቴትስ ከኩባ ጋር ያላትን ዲፕሎማሲያዊ ግንኙነት እንደምትቀጥል እና ስለ ጥቃቶቹ በሚካሄዱ ምርመራዎችም እንደምትተባበር የውጭ ጉዳይ ሚኒስትሩ አክለው ገልጸዋል። የሰዓቱ ዜና አበቃ።
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና 15785 ኪሎሄርትስ በ25 ሜትር ባንድ በ2110 በ 12000 ቅርታ በ12110 12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የማክሰኞ ምሽት ፕሮግራማችን ነው።
በፓርቲ ስም ምንም አይነት መግለጫ እንዳልሰጥ ከቤት እንዳልወጣና ስራ እንዳልሰራ ከተደረኩ 21 ወራት ተቆጠሩ ሲሉ የኦሮሞ ፌደራላዊ ኮንግረስ ኦፌኮ ዋና ጸሐፊ አቶ በቀለ ነጋ ለአሜሪካ ድምጽ ተናገሩ።
ዳንተም ሆነ በቤተሰብ ላይ ለሚደርሰው ማንኛውም ችግር ኃላፊነቱን አንወስድም ያሉ የጸጥታ ኃይሎች ኃላፊነቱን አንወስድም ካሁን በኋላ ተገለ ቆሻሻ ውስጥ ልትጣሉ ትችላለህ። እድቦቹ ምኖቹ አሁን በደግማቸው ምንም አይጠቅሙም።
ዘገባ ይዘናል። አብራችሁን ቆዩ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይሰማል።
በጠቅላይ ሚኒስትር ጽህፈት ቤት የፕሮቶኮል ኃላፊ አቶ ባየ ታደሰ ተፈሪ የፖለቲካ ጥገኝነት ለመጠየቅ ወስነው አሜሪካ ቀሩ። በቤተ መንግስቱ ከ20 አመታት በላይ ማገልገላቸውን የተናገሩት አቶ ባየ ታደሰ ተፈሪ ለስራ ጉዳይ በተላኩባት ዩናይትድ ስቴትስ ለመቅረት የወሰኑበት ምክንያት ለአሜሪካ ድምጽ አካፍለዋል። ሰለሞን ክፍሌ ነው ያነጋገራቸው።
አቶ ባየ ታደሰ ተፈሪ በቅርቡ ወዲህ ወደ ዩናይትድ ስቴትስ የመጡት በ72ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመገኘት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከመሩት የኢትዮጵያ ልዑካን ቡድን ጋር ነው። በፓስፖርት ቁጥር E5005852 የተሰጣቸው ለአንድ ዓመት የሚቆየው ቪዛም ይህንኑ ያረጋግጣል። ከዚሁ ጋር አባሬ አድርገው በምስል ጭምር የተደገፉ ሰነዶችንም ልከውልኛል። በኢህአዴግ ውስጥ የፖለቲካ አባል ያለመሆናቸውን የገለጹልኝ አቶ ባየ ታደሰ ተፈሪ ከመንግሥቱ ከድተው በውጭ አገር ለመቅረት የወሰኑ ባለሥልጣን ናቸው። በመንግሥቱ ውስጥም ሆነ በጸጥታ ኃይሎቹ መካከል የተፈጠረው ከፍተኛ መከፋፈል እኔንም አስጊ ደረጃ ላይ ያደረሰኝ በመሆኑ ለመቅረት ወስኛለሁ ብለዋል። ከራሳቸው አንደበት እንስማ ከዚህ ውሳኔ ለመድረስ ያበቃው ምክንያት ምንድን ነው ስል ላቀረብኩት ጥያቄ በጠቅላይ ሚኒስትሩ በአቶ ኃይለ ማርያም ደሳለኝ ቢሮ የፕሮቶኮል ኃላፊው አቶ ባየ ታደሰ ተፈሪ ይመልሳሉ።
ለዚህ ያበቃኝ ምክንያቱ ያው በመንግስት በኩል የተፈጠረው ችግር እና በራሴ ላይ የተደረገው ዛቻና ለህይወቴ አስጊ ሆኖ በማግኘቴ ላለመመለስ ወስኛለሁ።
ምንድን ነው በመንግስቱ ላይ የደረሰው ችግር?
ለምሳሌ በአማራው ክልል በነበረው ችግርና አንዳንድ ሁኔታዎች በስኩሪቶች በኩል በግል በራሴ እናንተ እዚህ ያላችሁ እኛ እዛ ጦርነት እናካሄዳለን የሚል ዛቻ ተሰንዝሮብኛል። ያ አንድ ቀን በእኔ ላይ አደጋ ይፈጥራል ብዬ እፈራለሁ። የሀገሪቱ እንደሚታወቀው መንግስትም እንደሚያውቀው ሌላውም ዓለም በአማራውም በኦሮሚያም ክልል አንዳንድ ችግሮች አሉ። በመንግስትም ሆነ በስኩሪቶ መካከል የተፈጠረው ከፍተኛ መከፋፈል ለሀገሪቱም ሆነ ለእኔ አስጊ ደረጃ ላይ የደረሰ በመሆኑ ለመቅረት ወስኛለሁ።
በምን ምክንያት ይሄን አይነት ዛቻ ሊደርስቦት የሚችል ይመስሎታል?
የማይፈቀድበት አካባቢ ለመግባት የሚፈልጉ የሴኩሪቲ ክፍሎች አሉ።
ወዴት ነው የማይፈቀድበት?
ወደ የማይፈለግበት እዛው ቢሮ ውስጥ ሆኖ ማለት ነው።
በጠቅላይ ሚኒስትሩ
ያለውበት ክፍል መግባት አይቻልም።
እና እነሱ እንደፈቀዱ ይገባሉ ይወጣሉ ነው የሚሉኝ?
ለመግባት በሚፈልጉበት ሰዓት እኔ አላስገባቸው። ስለዚህ በዛን በመሰለው ነገር ያው ወደ ግል ጠላቻ፣ ወደ ግል ዛቻ፣ ወደ አንዳንድ ሁኔታዎች ይሄዳሉ።
ወደ ጠቅላይ ሚኒስትሩ ቢሮ ለመግባት የሚመጡ ሰዎች አሉ ነው ያሉኝ። እና ምንድን ነው የሚፈልጉት?
እንግዲህ እዛ አካባቢ ላይ እነሱ መግባት የማይፈልግበት ለጠቅላይ ሚኒስትሩ የሚያስፈልጋቸው አንዳንድ ነገሮችን የምናመቻችበት ክፍል ነው እና ማንም ሰው ወደዛ ክፍል መግባት አይችልም። እነሱ ደግሞ ወደዛ መግባት ይፈልጋሉ። አትሩ በምንልባቸው ሰዓት የራሳቸው የግል ጠላቻ ወይም ዛቻዎች ምናምኖች እንደዚህ አይነት ነገሮች ያደርጋሉ።
ይዘውት የሚወጡት ሰነድ አለ?
ሰነዱ እንኳ ይዘው አይወጡም። ያው ወደ ውስጥ መግባት ነው፣ እንዳይገቡ ነው የምፈለገው። ይፈትሻሉ፣ እንደዚህ አይነት ነገሮች አሉ።
ሹሞቹ ናቸው ወታደሮች ናቸው?
ያው ሹማምንቶች ናቸው ከዚያ ያሉት ብዙዎቹ የተወሰነ እንጂ።
የጠቅላይ ሚኒስትሩ ረዳት እንደመሆኖ ኃላፊነት አለቦትና ቢሮአቸው ሲበረበር ለምን አልነገሯቸውም ስል አቀረብኩላቸው ጥያቄ። እርሳቸውንም ካደጋ ለመከላከል አስቤ ነው ለምን ቢሮዬን ፈተሻችሁ ብለው ስሞታ ቢያቀርቡ እርሳቸውንም እኔንም ነጋሪውን አይምሩንም ብለዋል። አንደኛው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጽፈት ቤት ቁልፍ አሁንም በእጃቸው እንደሚገኝ የገለጹልኝ አቶ ባዬ በውጭ ሀገር ለመቅረት በግል በደረሱት ውሳኔ ምክንያት ስለ ጉዳዩ ምንም በማያውቁ ዘመዶቻቸው ላይ ችግር እንደማይፈጠር ተስፋቸውን ገልጸዋል። በቅርቡ ሰፋ ያለ ውይይት ከቪኦኤ ጋር ለማድረግም ቃል የገቡልኝ መሆኑን በመግለጽ ለዛሬው በዚሁ ላብቃ። አቶ ባዬ ታደሰ ተፈሪ ቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የፕሮቶኮል ኃላፊ፣ እግዚአብሔር ይስጥልኝ። አድማጮችን ዘገባ አስመልክቶ ከመንግሥት ምላሽ ለማግኘት ወደ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም እንዲሁም ወደ መንግሥት ጉዳዮች ጽሕፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ያደረግኳቸው የስልክ ጥሪዎች አልተሳኩም። ጥረቴ ይቀጥላል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በባህር ዳር ዩኒቨርሲቲ የቴክኖሎጂ ተቋም የሶስተኛ ዓመት ተማሪዎችና በአስተዳደሩ መካከል በተፈጠረ አለመግባባት ምክንያት የመኝታና የምግብ አገልግሎት እንደተቋረጠ ታወቀ። ተማሪዎቹ በዚህ ደረጃ በሚሰጠው ፈተና ሁሉም ማለፍ አለበት ሲሉ፣ አስተዳደሩ ግን ይህንን እንደማይቀበል አስታውቋል። መለስካቸው አመሃ ዝርዝሩን ይዟል።
በባህር ዳር ዩኒቨርሲቲ ቴክኖሎጂ ተቋም ባለፈው ዓመት የሶስተኛ ዓመት ትምህርታቸውን ያጠናቀቁ ተማሪዎች የአራተኛ ዓመት ትምህርታቸውን ከመከታተላቸው በፊት ወደ ተለያዩ ኢንዱስትሪዎች ተሰማርተው የተግባር ትምህርት ይቀስማሉ። ከዚህ በፊት ግን መሠረታዊ የምህንድስና ሐሳቦችን መጨበጣቸውን ለማረጋገጥ ዩኒቨርሲቲው የሚሰጠው ፈተና እንዳለ የባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር ባይሌ ዳምጤ ዛሬ ምሽት ለቪኦኤ በስልክ አስረድተዋል። ዘንድሮ በእነዚህ ተማሪዎችና በአስተዳደሩ መካከል የተፈጠረው ልዩነትም ከዚህ ይጀምራል። ተማሪዎቹ ፈተና አንወስድም ካሉ የዩኒቨርሲቲው አስተዳደር መውሰድ አለበት ያሉትን እርምጃም ዶክተር ባይሌ ዳምጤ አብራርተዋል።
መጨረሻ ላይ ያደረግነው እንደዚህ ከሆነ ያው እዚህ ዩኒቨርሲቲ ውስጥ ምግብም ማቅረብ የምንችለው ዶርምን መስጠት የምንችለው ተማሪ ለሆነና ህጋዊ ተማሪ መስራት ያለበትን መስራት የሚችል ስለሆነ ለጊዜው ተቋሙም ዩኒቨርሲቲውም ይሄንን ችግር የሚፈታበትን አግባብ በተለይ ወላጆችን ጋር በመነጋገር እነሱ ጋር ምናልባት ጊዜ ሲሰጥ እነሱም የማሰብ እድል ያገኛሉ በሚል ለጊዜው ወደ ቤተሰቦቻቸው እንዲሄዱ አድርገናል ማለት ነው።
ተማሪዎቹ ግን የምግብና የመኝታ አገልግሎት በመነፈጋቸው በእጅጉ እንደተቸገሩ፣ ላለፉት ሶስት ቀናትም ምግብ እየለመኑ እንደሚመገቡ ስማቸው እንዳይገለጽ የጠየቁ ተማሪዎች ለቪኦኤ ተናግረዋል። በአሁኑ ወቅት ተማሪዎቹ በተለያዩ አድባራት እንደተጠለሉና ከዚህም በፖሊስ እየተባረሩ እንደሚገኙ በማማረር ይናገራሉ። የአለመግባባቱ መንስኤ ምንድን ነው ስል ዶክተር ባይሌን ጠይቄያቸዋለሁ።
የመጀመሪያ ያነሱት የነበረው ፈተናው ከተፈተን በኋላ የውጤት አሰጣጥ ስርዓቱ ማለፍ ወይም አለማለፍ መሆኑ ቀርቶ ፊደል በሚሰጠው የነጥብ አሰጣጥ መሰረት ሰጥ የሚል ነው። እዚህ ጋር ያው ሴኔቱ የወሰነው በማለፍና በማለማለፍ ወይም በሌላ አነጋገር መሰረታዊ የምህንድስና ጭብጥ በመያዝና ባለመያዝ መካከል መፍረዱ ጥሩ ቢሆንም ግን የለመድነው ይሄ ነው በሂደት የመጣንበት በሚል ጭብጥ ስላቀረቡ ሴኔቱ ይሄን ነገር የእነሱን ጥያቄ ተቀባይነት እንዳለው እንደገና ተከራክሮ ይሄን ወስዷል።
ዶክተር ባይሌ እንደሚሉት በአስተዳደሩ ይህ ተማሪዎች ክርክር ተቀባይነት ቢያገኝም ሌላም የክርክር ጭብጥ ነበራቸው ሲሉ ያስረዳሉ።
ከዛ ሌላ የሚቀጥለው ጥያቄያቸው የነበረው የማለፊያ ነጥቡ መነሻ ነጥቡ ምን ይሁን፣ ባህር ዳር ዩኒቨርሲቲ ከፍ አድርጎታል ነጥቡንና ከሌሎች ዩኒቨርሲቲ ከሚመረቁ ተማሪዎች ጋር ስንወዳደር ለመወዳደር እኛ እንጎዳለን የሚል ጭብጥ ነው።
በእርግጥ ከፍ አድርጋችኋል እናንተ?
በእርግጥ የተቋሙ ሴኔት ይሄ ነጥብ ከፍ ቢል ተማሪዎች የበለጠ ይተጋሉ ይሰራሉ በሚል አድርጎ የነበረ ቢሆንም ከዩኒቨርሲቲው ጋር በመመካከርና ሴኔቱንም እንደገና እንዲያዩ በማድረግ በትምህርት ሚኒስቴር በወጣው የነጥብ አሰጣጥ ስርዓት ከዚህ እስከዚህ ያገኘ ይሄን ፊደል ይሰጠዋል፣ ይሄን ያገኘ ይሄን ፊደል ይሰጠዋል በሚለው አግባብ እንዲሰጣቸው ተማሪዎች በጠየቁት መሰረት መልሰናል።
ይህ የተማሪዎች ጥያቄ ቢመለስም ይህንን ፈተና ባናልፍ ወይንም ከመቶ 30 በታች ውጤት ብናስመዘግብ እድላችን ምን ሊሆን ይችላል የሚል ጥያቄ አቅርበዋል ሲሉ የተማሪዎችንና የአስተዳደሩን ልዩነት ቋጠሮ ዶክተር ባይሌ ያሳያሉ።
ወዲያውኑ እንደገና ለመፈተን ሌላ ፈተና ወዲያውኑ ብዙ ጊዜ ሳይፈጅ የሚሰጥበት አግባብና እንደገና ደግሞ በጣም ወደ ታች የወረደ ነጥብ ያላቸው በጣም ጥቂት ተማሪዎች ከተገኙ ካሉ እነዛ ግን መሰረታዊ የሆነ ድጋፍ ስለሚያስፈልጋቸው በአመቱ መጣው ይፈተናሉ የሚል ነው የኛችን። እነሱ ግን ፈተና ከተፈተነ በኋላ አንድም ተማሪ ሳይቀር ወደ ኢንዱስትሪ ላኩን ነው። እንግዲህ እዚህ ላይ ነው ያልተግባባ ነው ማለት ነው።
ስሙ እንዲጠቀስ የማይፈልግ አንድ የተቋሙ ተማሪ እንደሚያስረዳው ዩኒቨርሲቲው ይህን የተለወጠ አሰራር አስቀድሞ ሊነግረን ይገባ ነበር ሲል ይከራከራል። አንድም መረጃ እንዳልነበራቸውም ያስረዳል። በዚህ ምክንያት ተማሪዎቹ ለፈተና አልተዘጋጁም። በዩኒቨርሲቲው አስተዳደር ተቀባይነት አግኝቷል የተባሉት ጥያቄዎችንም ዩኒቨርሲቲው ያደረገውን መሰረታዊ ለውጥ አልቀየረውም ባይ ነው።
አሁን እኮ የቀነሱ ፓቴንት ፌል የሚለው አልተቀነሰም። አሁን እስካሁን ፓቴንት ፌል የሚባል ነገር የለም። ኤፍ ብታመጣ ወደ ኢንዱስትሪዎች ትሄዳለህ፣ ድጋሚ መጥተህ ትፈተናለህ። አሁን ግን ለምሳሌ አንተ ማር ኤፍ አመጣ ማለት አንድ አመት ነው የሚደግም፣ ወደ ኢንዱስትሪዎች ማይላክም፣ ምንም ነገር የሚያደርገው ነገር የለም። አሁን እኛ ያይቀር ነው እያልን ያለ በነበረው ነው እንቀጥል ነው እያልን
አንዳንድ ተማሪዎች በፖሊስ ቁጥጥር ስር ውለዋል ቢባልም ነጻ ከሆነ ምንጭ ለማረጋገጥ አልቻለም። የዩኒቨርሲቲው ፕሬዚዳንት በአስተዳደሩና በተማሪዎች መካከል ውይይትና ክርክር እንደነበረ ከመጠቆም ያለፈ ምንም አይነት የኃይል እርምጃ እንደተወሰደ ፍንጭ አልሰጡም። ከተማሪዎቹም ወገን ጥያቄ ከማቅረብ ውጪ አንድም ቅጠል አልተበጠሰም ሲሉ የሂደቱን ሰላማዊነት ገልጸውታል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ዘገባ እናልፋለን። ፖሊስ ይፈጽማል ሲሉ ተማሪዎች ያቀረቡትን የበደል ክስ ተከትሎ በኬንያ ትልቁና ዋናው ዩኒቨርሲቲ ተዘግቷል። ይህም በቅርቡ እንደገና ይካሄዳል ተብሎ የሚጠበቀው ፕሬዝደንታዊ ምርጫ የፈጠረው ውጥረት ምን ያህል ጥልቀት እንዳለው አመላካች ነው ተብሏል። የናይሮቢ ሪፖርተራችን መሐመድ ዩሱፍ ያጠናቀረውን ዘገባ ሰለሞን ክፍሌ ያቀርበዋል።
የናይሮቢ ዩኒቨርሲቲ የተዘጋው አንድ የተማሪዎቹ መሪና የምክር ቤት አባል መታሰሩን በመቃወም በካምፐስ ውስጥ ለቀናት የዘለቀ ሁከት መፈጠሩን ተከትሎ ነው። ይህ የምክር ቤት አባልና የተማሪዎቹ መሪ ተይዞ በቁጥጥር ስር የዋለውም ፕሬዚደንቱን በመሳደቡና አንድ መራጭ ግለሰብ በመደብደቡ ነው ተብሏል። እናም ባለፈው ሳምንት በተካሄደው የተቃውሞ ሰልፍ ወቅት አንዳንድ የፖሊስ መኮንኖች ወደ ዩኒቨርሲቲው ቅጽር ግቢ ገብተው ተማሪዎችን ደብድበዋል። ሌሎችን በንብርክክ እንዲሄዱ በማድረግ ቀጥተዋል። የፖሊስ ኮሚሽነሩ ከሀገሪቱ ብሔራዊ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ፖሊስ ወደ ካምፓሱ ገብቶ ሁኔታውን እንዲያረጋጋ የተጋበዘው በዩኒቨርሲቲው አስተዳደር ነው ብለዋል። ተማሪዎች በፖሊሶች ይፈጸማል ያሉትን የጭካኔ ተግባርና የዩኒቨርሲቲውን ብልሹ አስተዳደር በመቃወም ዛሬ የተቃውሞ ሰልፍ ለማድረግ አቅደው ነበር። ሆኖም ዩኒቨርሲቲው ወደፊት እስክናሳውቅ ድረስ የትምህርት ተቋሙ ተዘግቷል ሲል አስታወቀ። የሰጠው ምክንያትም የጸጥታ ሁኔታ እየተበላሸ መጥቷል የሚል ነው። የተማሪዎቹ መሪ ሮኒ ማምባ ለዩኒቨርሲቲው መዘጋት በተሰጠው ምክንያት አይስማማም።
As you can see here, no student is armed. We are only armed with our brains.
እንደምታዩት አንድም የታጠቀ ተማሪ የለም። የታጠቀው አእምሯችን ነው። አንድም ተማሪ መሳሪያ የያዘ የለም። አንድም ተማሪ ሌላውን ተማሪ አልደበደበም፣ ሲደበደብም አልታየም። ስለዚህ የጸጥታ አለመረጋጋት የለም የሚባለው ውሸት ነው።
አንጀል እምቡሲያ የተማሪዎቹ ማህበር ምክትል ሊቀመንበር በበኩሏ ስትናገር
በአሁኑ ወቅት ተማሪዎች በሁኔታው ደስተኞች አይደሉም። አቅደን የነበረው ሰልፍ ወጥተን ለምን ምክትል የዩኒቨርሲቲው ቻንስለር የጸጥታ ኃይሎች ወደ ካምፓሱ ገብተው በተማሪዎች ላይ ከመጠን ያለፈ ኃይል እንዲጠቀሙ እንዳዘዘ ለመጠየቅ ነበር።
በፕሬዝደንት ኡሁሩ ኬንያታና በተቀናቃኛቸው ራይላ ኦዲንጋ መካከል የተደረገው የመጀመሪያው ምርጫ ውጤት ተሰርዞ እንደገና እንዲካሄድ ፍርድ ቤት የደረሰበት ውሳኔ ሀገሪቱ ውስጥ የፈጠረው ውጥረት ሞልቶ ወደ ዩኒቨርሲቲውም ፈሷል ስትል አንጀል ሙቲያ አክላ ተናግራለች።
The country is a bit unstable right now and it has been reflected in our university because now politicians
በሀገሪቱ በአሁኑ ወቅት ጥቂት አለመረጋጋት አለ። ይህም በየዩኒቨርሲቲያችን ውስጥ ይንጸባረቃል። ምክንያቱ ደግሞ ፖለቲከኞች የዩኒቨርሲቲውን ድምጽ ለማግኘት እየተሯሯጡ በመሆናቸው ነው። ይሄ ነው በተማሪዎች መካከል መከፋፈል የፈጠረው። ክፍፍሉ ደግሞ በጣም በሰፋ መልኩ ነው የሚታየው።
የኬንያ ምርጫ ኮሚሽን በዛሬው ዕለት ከገዢው ጁቢሊ ፓርቲና ከተቃዋሚዎቹ መሪዎች ጋር ተገናኝቶ ለመጪው እንደገና ምርጫ ስለሚደረገው ዝግጅት ተነጋግሯል። ዩናይትድ ስቴትስ፣ ብሪታንያና የአውሮፓ ህብረት ልዑካንም ሁለቱም ወገኖች ለቀጣዩ ምርጫ ዝግጅት የምርጫ ኮሚሽኑን እንዲረዱ ጥሪ አስተላልፈዋል።
የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። ከትናንት በስቲያ ከላስ ቬጋሱ ማንዴላ ቤይ ካዚኖ ሆቴል 32ኛ ፎቅ ላይ ተኩሶ 59 ሰው የገደለውና ወደ 600 ያቆሰለው ተጠርጣሪ ድርጊቱን ለመፈጸም ምን እንዳነሳሳውና ምንስ ዓላማ እንደነበረው ፖሊስ እስካሁን ያገኘው ፍንጭ እንደሌለ ተገልጿል። የነፍሰ ገዳዩ የስቴፈን ፓደክ ቤተሰብ እንደ ማንኛውም ሰው ሁሉ በሁኔታው እጅግ እንደተደናገጡ ወንድምየው ተናግሯል። ነገ ረቡዕ ወደ ላስ ቬጋስ እንደሚሄዱ የተገለጸው ፕሬዝደንት ዶናልድ ትራምፕ ግድያውን ጥቅስ የለየለት ሰይጣናዊ አድራጎት ማለታቸው ይታወሳል። የቪኦኤዋ ዘጋቢ ዝላቲሳ ሆክ ዝርዝሩን ልካለች። አዲሱ አበበ ያቀርባል።
ስቴፈን ፓዶክ 32ኛው ፎቅ ላይ ከተከራየው የሆቴል ክፍሉ በመስኮት በኩል ቀዳዳ በማዘጋጀት ነበር ለአሜሪካው የአገረሰብ ሙዚቃ ትርኢት ወደ ተሰበሰቡት 22,000 ታዳሚዎች የተኩስ እሩምታ የከፈተው። ምስክሮች ሲናገሩ ህዝቡ መጀመሪያ ላይ ተኩሱን ሲሰማ የሆነ ፋየርወርክ ማለት ርችት ነበር የመሰለው። ሆን ተብሎ የሚተኮስ ጠመንጃ እንደሆነ ሲያውቁ ግን ሁሉም መብረክረክና መጫጫህ ጀመሩ።
አንዳንዶቹ ይወድቁ፣ አንዳንዶቹ ደግሞ ያለቅሱ፣ ይጮሁና ይሮጡ ነበር። ሮጥን፣ በጣም ሮጥን። እኔ እንደውም መጀመሪያ ላይ ጥይት የተተኮሰም አልመሰለኝም ነበር።
People just start dropping around us.
በዙሪያችን የነበረው ህዝብ እያየነው መውደቅ ጀመረ።
ዩናይትድ ስቴትስ ውስጥ እንዲህ በአንድ ግለሰብ ህዝብ ላይ ከተፈጸሙ የጅምላ ግድያ ታሪኮች ይሄ የላስ ቬጋስ ተኩስ አስከፊው ነው። ፕሬዝዳንት ዶናልድ ትራምፕ እና ምክትላቸው ማይክ ፔንስ ከባለቤቶቻቸው ጋር በመሆን ዋይት ሃውስ ውስጥ የጽሞና ጊዜ እንደነበራቸው ታውቋል። ከሟቾች መካከል አንዱ ለጊዜው ስራ ላይ ያልነበረ ነገር ግን ሰዎችን ከሞት ለማዳንና ማምለጫቸውንም በማሳየት ይረዳ የነበረ አንድ የፖሊስ መኮንን ይገኝበታል። ከአደጋው በኋላ ሁኔታዎችም እንደተረጋጉ ሰዎች ደም መለገስ ጀመሩ። ዋይት ሃውስ አሜሪካውያን ይህን መሰሉን ሰብአዊነት በማድረጋቸው አመስግኗል።
The memory of those who displayed the ultimate expression of love in the midst of an unimaginable act of hate.
በዚህ ባልተጠበቀና ባልታሰበ አስደንጋጭ እንደዚሁም አሳዛኝ ወቅት ይህን የመሰለ ያልተቆጠበ ፍቅር የሚያሳዩ አሜሪካውያን ፍጹም ሊዘነጉ ወይም ሊረሱ አይችሉም። ይህ ደግሞ የአሜሪካውያንን መንፈስ ጠንካራና የማይበገር ለመሆኑ ጉልህ ማሳያ ነው።
የዋይት ሃውስ ቃል አቀባይ ሳራ ሃከቢ ሳንደርስ ናቸው። ራሱን እስላማዊ መንግስት አድርጎ የሚቆጥረው ነውጠኛ ቡድን ግለሰቡ በቅርቡ እስልምናን ተቀብሏል በማለት ለጥቃቱ ኃላፊነት መውሰዱን በዜና ምንጩ በኩል አስታውቋል። መርማሪዎች ግን ነፍሰ ገዳዩና ከማንም ወይም ከምንም አይነት ቡድን ጋር ንክኪ ሆነ አባልነት ስለመኖሩ ያገኙት ፍንጭ የለም። የፖሊስ ክፍሉ ሹም ጆሴፍ ሎምባርዶ
group this is an individual was described as a lone wolf. I don't know how it could have been prevented.
ይግለሰብ ለዚህ ፋስራው ለብቻው ነው የተንቀሳቀሰው። ኒንጃ የሃይነቱን አጋጣሚ እንደምን ማስቀረት ይቻል እንደነበር አላቅም።
No connection with an international terrorist group.
ከዓለም አቀፍ ሽብርተኝነት ጋር ምንም አይነት ግንኙነት የለውም።
ስቴፈን ፓዶክ ሀብታም እንደነበር መቆመር እንደሚያዘወትርና ለፍሎሪዳ ኗሪ ወላጅነቱም በአማራና ውድ በሆነ ፓኮ ብስኩትና ቸኮላት ይልክላቸው እንደነበር በተሰው ይናገራል።
I mean my brother did this. This is like it was done, you know, like he shot.
እንጃ ወንድሜ ይሄን አደረገ? ይሄኮ በቃ ሁላችንም ገደለ ማለት ነው። ለምሳሌ ልጄን የገደለ ቢሆን ከዚህ በልጥ በድን ድንጋይ ሆኜ አልደነግጥም።
ዩናይትድ ስቴትስ ውስጥ በቅርቡ የተፈጸሙ ግድያዎች አዳዲስ ውይይቶችን ቀስቅሰዋል። ይህም ለግድያዎቹ ፖለቲካዊ ይዘት ባለመስጠት ነገር ግን በመፍትሄነት ምን ማድረግ እንደሚቻል ማለት ነው። ወደ ሙዚቃ ትርኢቱ የገቡ ሰዎች ቦርሳ በሙሉ ተፈትሾ እንደተረጋገጠው ማንም ሰው ጦር መሳሪያ ወይም ሽጉጥ ወይም ጠመንጃ ያዘ አልነበረም።
This is a different dynamic. There's nothing the venue that could have done.
ለየት ያለ ክስተት ነው። አንድን ሰው እንደዚሁ በማየት ብቻ ወደ ሆቴል እንዳይገባ ወይም ክፍል እንዳይዝ ለመከልከል የሚችል አይኖርም።
ቴክሳስ ውስጥ መስኪት ኔቫዳ ኗሪ የነበረው የ64 ዓመቱ ታጣቂ ነፍሰ ገዳይ ስቴፈን ክሬግ ፓዶክ ሽጉጡን ጨምሮ ወደ 20 የሚጠጉ ጦር መሳሪያዎች ነበሩት።
ክብራትና ክብራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ 3 ሰዓት ተኩል ነው አዲስ አበባ ላይ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር VOA amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ።
ክብራትና ክብራን አድማጮች ስናስተናግዳችሁ አብረናችሁ ያለነው ቆንጅታየና እኔም ሰለሞን አባተነን። ኦድሪየስ ሬጅስ ቴክኒሻኑ ነው። ብራናይሉ ፕሮዲውሰር ሆነች። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያ ነች። አሁን ሙዚቃን ጋብዛችሁ ይሁኔ በላይ ሲያምር ጫወታው
አንቺ የባይ ማዶሰው የኔ አለ ታባይ ማዶሰው አንቺ የባይ ማዶሰው ወዲዋን ሲያምር ጫወታው አንቺ የባይ ማዶሰው የኔ አለ ባይ ማዶሰው የኔ አለ ባይ ማዶሰው ወዲዋን ሲያምር ጫወታው ሲያምር ጫወታው
ሲያምር ጫወታው በይሁኔ በላይ የአበባየው ግብዣ ነበር። እናመሰግናለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። በቀለ ነጋ ተናገሩ።
በፓርቲዬ ስም ምንም አይነት መግለጫ እንዳልሰጥ ከቤት እንዳልወጣና ስራ እንዳልሰራ ከተደረግኩ 21 ወራት ተቆጠሩ ሲሉ የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ለአሜሪካ ድምጽ ተናገሩ። ከዚህ በላይ መብቴ ሊነካ አይገባም፣ ታፍኜ ቤት ውስጥ እንድቀመጥ ከተደረግኩ በኋላ ተረስቻለሁ ብለዋል አቶ በቀለ። ፓርቲያቸው አባል የሆነበት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሚገኙበትን ሁኔታ ጠቅሶ በደብዳቤ ቢጠይቅም አጥጋቢ ምላሽ የሚሰጥ አካል መታጣቱን ጨምረው ገልጸዋል። የፓርቲው ጠበቃ አቶ ወንድሙ ኢብሳ በበኩላቸው ይህን ትዕዛዝ ሰጥቻለሁ የሚል አካል መታጣቱን ተናግረዋል። ሁኔታውን ከፖሊስ ለማግኘት ያደረግነው ሙከራ ግን አልተሳካም። ጽዮን ግርማ ሙሉ ዘገባውን ይዛለች።
ከአንድ ዓመት ከዘጠኝ ወር በፊት በኦሮሚያ ክልል የተቀሰቀሰው ተቃውሞ ገና በመጀመሪያ አካባቢ ነበር። ያኔ በፓርቲያቸው ዋና ጸሐፊነት የኦሮሞ ፌዴራላዊ ኮንግረስ ማለት ነው ወክለው ስለ ዕለት ሁኔታዎች፣ ስለ ሀገሪቷ ሁኔታና እንቅስቃሴዎች መግለጫዎችን ይሰጡ ነበር አቶ በቀለ ነጋ። ታህሳስ 22 2008 ዓ.ም ግን አንድ ጉዳይ ከፓርቲያቸው ወጣ። አቶ በቀለ ነጋ ሲቪል በለበሱ የደህንነት አካላት ተይዘው ስልካቸው ተቀምቶና ድብደባ ደርሶባቸው ከቤታቸው እንዳይወጡ ተከልክለዋል የሚል አቶ በቀለ ከዚህ ያህል ጊዜ በኋላ ስለሁኔታውም ለመናገር ፈቃደኛ ሆነው አነጋግሬያቸዋለሁ።
አንድ ቀን ጠዋት ወደ ቢሮ እየሄድኩ እያለሁ የጸጥታ ኃይሎችን ወይም ፖሊሶችን የሚሉ ሰዎች አስገብተው ወደ መኪናቸው አስገቡኝ። ከዚህም ቀደም እንደዚህ አይነት ነገሮች ተደርሰውብኛል። ያንን ቀን ግን ትንሽ ከፋ ያለ ነው። ትንሽ ጉሸማዎችም ድብደባዎችም መኪና ውስጥ ተፈጽመውብኛል። ያኔ እንግዲህ ገና ድንጭ ላይ ወጣት ተማሪዎች መሬታችን ተወሰደ፣ የትምህርት ቤት ቦታችን ከፊት ለፊታችን የጭልሞ ደም ያለ አግባብ ተቆርጦ ተሸጠ፣ ይሄ መሆን የለበትም ብለው ያነሱትን እንቅስቃሴ በቀጥታ ከኛ ጋር ነው ያያያዙት ሰዎቹ። እና አያይዘውም እናንተ ናችሁ እንደዚህ የምታደርጉት፣ በአቋራጭ ስልጣን ለመያዝ እንዲህ ነው ብዙ ማይገቡ ንግግሮችም ስድቦችም ነበሩ። ግን ዋናው ማጠንጠኛው ምንድን ነው? ከቤት እንዳትወጣ የሚል ትዕዛዝ ነው የተሰጠኝ። ይሄ ደግሞ በህገ መንግስቱ አንቀጽ 17(1) ላይ በህግ ከተደነገገው ውጪ ነው ነጻነቱ የተገደበው።
ስለዚህ ለሁለት ዓመት ወደሚደርስ ጊዜ በቁም እስር ላይ ነበሩ ማለት ነው?
አዎ።
ከቤቶት አይወጡም ነበር ማለት ነው? ለዚህ ያህል ጊዜ
እንግዲህ ከቤት የምወጣው አንዳንድ ቀብር ሲሆን፣ የዘመድ ሞት እንደዚህ ሲሆን እወጣለሁ። ወጥቼ ቀብሬ መለሳለሁ። ግን ዋናው ማለት ነጻነት ማለት እንግዲህ ሄዶ ሰርቶ ሰው በሚያምንበት ተደራጅቶ ሰርቶ የመግባትና ሐሳቡን በነጻነት የመግለጽ ህገ መንግስታዊ መብቴ ነው የተገፈፈው።
ቢወጡ ምን ይደረጋሉ ብለው ነበር ያስጠነቀቁት እነዛ ሰዎች?
በአንተም ሆነ በቤተሰብ ላይ ለሚደርሰው ማንኛውም ችግር ኃላፊነቱን አንወስድም ነው ያሉ። እኛ ጸጥታ ኃይሎች ኃላፊነቱን አንወስድም፣ ካሁን በኋላ ተገለ ቆሻሻ ውስጥ ልትጣሉ ትችላለህ። እና በቃ ብዙ ነገሮች ናቸው ምንሽ በሚዲያም መነገር የማይገባቸው ነገሮች ናቸው ያሉ። ስድቦቹ ምኖቹ አሁን ብደግማቸው ምንም አይጠቅሙም፣ የሚጠበቁም አይደሉም የተነገሩኝ። ለማንኛውም ዋናው ነጥብ የተፈለገው ምንድን ነው? ወደ ቢሮ ሄጄ ይህንን የፖለቲካ ስራ እንዳልሰራ ነው።
ምን ያህል ይሆኑ ነበር እነዛ ሰዎች?
አራት ሰዎች ናቸው። አንድ ሾፌር ከፊት አለ፣ አጠገቡ ላይ ኃላፊያቸው አለ። ሁለት ደግሞ ግራና ቀኝ ነው የተቀመጡት። እኔ መሀል አድርገው የሚደበድቡኝ፣ የሚመቱኝ፣ የሚያፈራሩ፣ የሚዘቱ ነበሩ። ከተማ ውስጥ በቃ እያዞሩ ሌሎችም ከውጭ የሚከታተሉ ነበሩ። አክቹዋሊ ከእነሱ ጋር ሲነጋገሩ አያቸዋለሁ።
እድሜያቸው ምን ያህል ይሆናል?
በተደራጀ ሁኔታ ነው ነገሩ የተከናወነው።
እድሜያቸው ምን ያህል ይሆናል?
ወጣቶች ናቸው። በብዛት 30 ውስጥ ያሉ ናቸው። ከዛ አልፎ 35 የሚያልፍ የለም። በሙሉ ልጆች የሚሆኑ ናቸው በብዛት።
እርሶ ስንት ዓመቶት ነው አሁን?
እኔ 68 ዓመቴ ነው አሁን።
ከዛን ቀን በኋላ ምን ገጠሙት?
ከዛን ቀን በኋላ እኔም ብዙ ጊዜ ከቤት ስለማልወጣ የደረሰብኝ ነገርም ምንም የለም። በእኔም በቤተሰብም ላይ ያው ተጠንቅቀን ስለምንኖር እዛም ቦታ አዘውትሬ ያው ዘወትር ስራዬን የምሰራበት ቦታ መሄድ ስላቋረጥኩኝ የደረሰ ነገር የለም።
ቤተሰቦት መግባት መውጣት ይችሉ ነበር? ምን ያህል ቤተሰብ ነው ያሉት? እንደ ልባቸው መንቀሳቀስ
ማለትና ቤተሰቦች ይገባሉ ይወጣሉ፣ ስራ ሰርተው ብለው ነው የሚገቡት።
ሌላ ሰው እንግዳ መጥቶ መጠየቅ ይችላል? ዝም ብሎ ገብቶ
ጠይቁኝ የመጡ ሰዎች ማስፈራራት ደርሶባቸዋል።
ቤተሰቦች
አካባቢ ያው እርዳታ ምንም ድጋፍም ሊያደርጉ የሚመጡ ሰዎች ላይ ማስፈራሪያ ደርሶባቸዋል። አንዳንድ ሰዎች እንግዲህ ካልፈሩ አልፎ አልፎ የቆረጡ ሰዎች ይመጣሉ፣ ይጠይቁኛል። ለምሳሌ ድርጅት አብረን የምንሰራቸው ሰዎች አንድ ለሶስት የሚሆኑ ከውጭም ደግሞ እንዲሁ የቆረጠ ዘመድና ጓደኛ አንድ ለሶስት የሚሆኑ ይመጣሉ። ከዛ በመለስ ግን ያው ፍራቻው አለ፣ ስጋቱ አለ። በሀገራችን ሁኔታ ላይ በአብዛኛው ሰው ለራሱም ስለሚፈራ እኔም መጥቶ የሚጠይቀኝ በብዛት እንደ ድሮው የለም።
እንደው በምን ይተዳደራሉ ግን ካልወጡ ካልሰሩ በምን ሲተዳደሩ ቆዩ?
ባለቤትም የተወሰነች ገቢ ታገኛለች፣ ከቤት ክራይም ከአንዳንድ ስራዎችም። እንግዲህ ያቺ ነች መተዳደሪያችን እንጂ ሌላ ወጥቼ ድሮ ሰርቼ እንደምገባው አይነት ስራ እየሰራው አይደለውም። አሁን እንደ ልብ ተንቀሳቅሼ ከሰው ጋር መገናኘት ስለማልችል በዚህ ምክንያት የገቢው ሁኔታ የሚያስተማምን አይደለም።
እንግዲህ አሁን እዚህ የመስሪያ ቤት ሰዎች አካባቢ ሊጠይቁት ሲመጣ የተወሰነ ችግር ይደርስባቸዋል ብለዋል። ክትትል ይደረጉቦታል ማለት ነው? ቤቶት አካባቢ ላይ ጠባቂዎች አሉ?
አዎ። እዚህ እኮ መጥቶ ነው ምን ሰርታ ወጣ ነው የተባለው። ምን አድርጋ ወጣ ምን ይሰራል ቤት ውስጥ አሉኝ አለኝ እንደውሎ። ያው ቤት ተቀመጥ ስለተባለ ቤቱ ተቀምጧል፣ ሌላ ምን ይሰራል አልኳቸው አለ። እኔንም አስፈራሩኝ እታርፍ ይሻላል ሲሉኝ በቃ በዛው ቀረሱ።
እነዚህ ሰዎች ምን አይነት ሰዎች ናቸው? ምን አለባበሳቸው?
ሲቪል ነው የሚለብሱት? ወጣቶች ናቸው። ሲቪል ነው የሚለብሱት? ወጣቶች ናቸው በብዛት።
አሁን ታዲያ እንግዲህ አንደኛው እንዲህ ያለ ቃለ ምልልስ እንዳይሰጡ መከልከል እንደሆነ ተቀሳውልናልና አሁን ታዲያ እንዴት ቃለ ምልልስ ለመስጠት ፈቃደኛ ሆኑ?
ለሁለት ምክንያት ነው። አንደኛ መንግስትም ይሄን ነገር እንዲያስታውሰው ፈልጋለሁ። ያንን ጊዜ ያሉን ስልኬን ሁሉ ሲወስዱ መልሰን እንደውልልሃለን ነው ያሉ። መልሰው አልደወሉም። መድረክም ደብዳቤ ጽፎ ለመድረክ ደብዳቤ መልስ አልተሰጠም። የኔ መጨረሻ ምንድን ነው የሚሆነው? በዚህ አይነት ሁኔታ እስከ መቼ ነው የምቀጥለው? ይሄንን እንዲሰሙልኝም እፈልጋለሁ። በአንድ በኩል ህገ መንግስታዊ መብቴ ነው፣ በነጻነት የመናገር የመደራጀት የመስራት በሰላም የመታገል ህገ መንግስታዊ መብቴ ነው ይሄ እና ተገፍቷል ያ መብቴ። አንቀጽ 17 ላይ ንዑስ ቁጥር 1 ላይ በህግ ሳይሆን በህገወጥ መንገድ ነው እንደዚህ የተደረግኩት። ይሄ ደግሞ ብዙ ቦታዎች ላይ ይደረጋል፣ እየተረሳ ነው የሚከደው። ስለዚህ ሊረሳ አይገባም፣ የአንድ ግለሰብ መብት ሊጣስ አይገባም እና መንግስት መልስ እንዲሰጠኝ እፈልጋለሁ።
ያኔ አቶ በቀለ ነጋ ላይ ደረሰ የተባለውን ነገር በአሁኑ ሰዓት በእስር ላይ የሚገኙት የፓርቲው ሊቀመንበር ዶክተር መረራ ጉዲና ነበሩ ይፋ ያደረጉት።
ተከታትሎት በመኪና ጠልፎ ከወሰዱ በኋላ የመጨረሻ ማስጠንቀቂያ ሰጥቶት አንድ ለየትኛው ሚዲያ ሁለተኛ እንዳይናገር፣ ሁለት ከቤቱ እንዳይወጣ፣ ከዚህ በኋላ በህይወቱ ፈርዶ መውጣት እንዳለበት ይህን ማስጠንቀቂያ ሰጥቶ እንደተለዩት ነው። ትንሽ አዙሮት መልሶ እዛው ቤቱ በራፍ ላይ ጥሎት እና ድርጅታቸው ነው ይህንን የሚያደርጉ የሚል አይነት ማስጠንቀቂያ ሰጥቶት እንደተለዩት ሪፖርት ደርሶኛል።
የኦፌኮና የመድረክ ምክትል ሊቀመንበርና ህዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ አቶ በቀለ ነጋን በተመለከተ ፓርቲያቸውም መድረክም ለፌዴራል ፖሊስ አቤቱታ አቅርቦ እንደነበር ይናገራሉ።
በመድረክ ደረጃ ደብዳቤ ጽፈን አባላት ቤት ውስጥ ታግቷል፣ ያልታወቁ ሰዎች ናቸውና ታጣቂዎች ናቸው በቤት አገቱት፣ አሁን ከቤት እንዳትወጣ፣ ከቤት የወጣ እንደሆነ ቤተሰብህና በአንተ ላይ እርምጃ እንወስዳለን፣ ማዳግም እርምጃ ነው የምንወስደው አሉ። አስፈራሩት። ከዛ በኋላ እኛ ይሄ ነገር መንግስት ባለበት ሀገር እንዴት እንዲሆናል ብለን አቤቱታ አቀረብ። ያቀረብነውን አቤቱታ እንግዲህ መንግስት አቤቱታውን ተቀብሎ ግለሰቡንም ጠይቆ እነዚህን ይሄን ያደረጉ ሰዎች ማን ናቸው ብሎ መጠየቅ የግዴታ ይገባ ነበር። መንግስታዊ አካል ካልሆነ በስተቀር እንደዚህ አይነት ጥያቄ አቤቱታ ቀርቦ መንግስታዊ አካል ወዳውኑ ክትትል የማደርግ ከሆነ ወዴት ነው አቤት የምትዩ?
የፓርቲው የህግ ጠበቃ አቶ ወንድሙ ኢብሳ በበኩላቸው አቶ በቀለ ነጋ አካልን ነጻ የማውጣት ክስ እንዲመሰርቱ ህግ ይፈቅድላቸዋል ይላሉ።
ህገ መንግስታዊ መብትና የወንጀል ስነ ስርዓት ህጋችንን ይደግፋል። ማንም ሰው ዛሬ ማንንም አግቶ ማቆየት አይችልም። በዓለም አቀፍ ህግም የአፍሪካ ቻርተር፣ የአቶ ኃይለ ስላሴ ወንጀል ህግ፣ የኢትዮጵያ ህገ መንግስት በፍጹም ይህን ትሉ አሁን ኢትዮጵያ የምትተዳደርበት ወንጀል ህግ 555/423 አካባቢ እሱም እንደዚህ ሰው ማገት ወንጀል እንደሆነ ይጠቅሳል። ስለዚህም ራሳቸውን መከላከል አለባቸው። አሁን ያሉበት ሁኔታ እጅግ አሳዛኝ ነው።
አቶ በቀለ ነጋን በተመለከተ ምላሽ ለማግኘት ወደ ተለያዩ የፖሊስ አካላት ያደረግነው የስልክ ሙከራ ምላሽ ባለማግኘቱ አልተሳካልንም። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ተከታዩ ዝግጅት ሐኪሙን ይጠይቁ ነው።
ሐኪሙን ይጠይቁ ለምሽቱ የኩላሊት ጠጠር በመባል በሚታወቀው የህመም ሁኔታ ዙሪያ ከአድማጮች በደረሱ ጥያቄዎች መነሻነት በህመሙ ምንነትና ሕክምና እንዲሁም ሌሎች ተያያዥ ርዕሶች ዙሪያ ትኩረት የሚያደርግ ተከታታይ ቅንብር ሁለተኛና የመጨረሻ ክፍል ይዞ ቀርቧል። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። በዩናይትድ ስቴትስ ጆርጂያ ክፍለ ግዛት አትላንታ ከተማ በሚገኘው የፒድሞንት ሆስፒታል የኩላሊት ልዩ ሕክምና ባለሙያውን ዶክተር ተዋበ ግርማን ነው ያወያያቸው። ወደ ዝግጅቱ
የመጀመሪያው ክፍል ዝግጅታችን እልባት ካደረግንበት የመጨረሻ ጥያቄ ነው የምንጀምረው። በተለይ ከዚህ በኩላሊትና በሽንት ቧንቧ ውስጥ ከሚፈጠር በልማድ ጠጠር ብለን ከምንጠራው ከዚህ ሁኔታ ጋር በተዛመደ ውሃ በደንብ የመጠጣትን አስፈላጊነት አስረድተውናል። ለመሆኑ መቼ ነው ይሄ የኩላሊት ጠጠር ለጤና አሳሳቢ ከሆነ ደረጃ ደረሰ የሚባለው? በኩላሊት ውስጥ ሲሆን ነው? በሽንት ቧንቧ ውስጥ ሲፈጠር ነው? የተጠሩስ መጠን ተለክቶ በዚህ ደረጃ ደረሰ ሲባል ነው የዛሬውን ከዚህ ብንደረደር።
ይሄ በጣም ጥሩ ጥያቄ ነው። መጠኑ ከ5 ሚሊሜትር በላይ ሲሆን ተጠር ሳይሰብር ለመውጣት በጣም አስቸጋሪ ነው። የሽንት ቧንቧ ከኩላሊት ወደ ሽንት ፊኛ የሚወስደው ቧንቧ ከዛ በላይ ማሳለፍ አይችልም። ትልቅ ጠጠር ከሆነ 5 ሚሊሜትር ነው። እና ከዛ በላይ ከሆነ እነኚህ ጠጠሮች መሰበር ያስፈልጋቸዋል። በተለይ ደግሞ በጣም በፍጥነት መውጣት አለበት ወይም ቶሎ መሰበር አለባቸው የምንላቸው የሽንትን መውጣት የሚከላከሉ ወይም የሚዘጉ ቧንቧው ዲዘጋ የሚያደርጉ ጠጠሮች ሲፈጠሩ ኩላሊት እብጠትን ስለሚያመጡ እነሱ ቶሎ ተሰብረው ወይም በሌላ መልኩ በሰርጀሪ መውጣት ይኖርባቸዋል።
ጨዋማነት ያላቸው ምግቦች የበለጠ ሊያባብሱ እንደሚችሉ ገልጸዋል። በምግብ በኩል በአንድ ወቅት የኩላሊት ጠጠር እንዳላቸው ካወቁ በኋላ ሰዎች ሊያደርጉ የሚችሉት ጥንቃቄ አለ። አመጋገብን የመቀየር ሁኔታ እንዳማራጭ ሊመከር ይችላል። በራሳቸው ሊያደርጉ የሚችሉት ካለ ሌሎችም አማራጮች ካሉ
በመጀመሪያ ከምግብ ጋር በተያያዘ ማነሳው ጨውን በመጠኑ መጠቀም የሚል ነው። ጨው አንድ ሰው በቀን ውስጥ ከ2 እስከ 3 ግራም ያህል ጨው ነው ሪኮመንድመንት
መውሰድ ያለበት በምግብ ውስጥ ማግኘት ያለበት። ይሄ ለማንኛውም ጤነኛ ሰው ነው።
በተለይ ደግሞ ኩላሊት በሽታ፣ የደም ግፊት፣ የልብ ህመም እና እንደዚህ ጠጠር ያለባቸው ሰዎች በተለይ እነሱ በጣም ሪስትሪክትድ ይሆናሉ። በጨው ላይ
መመጠን አለባቸው የሚወስዱት ነው የጨው መጠን።
አዎ ልክ ነው፣ መመጠን አለባቸው። ኩላሊት ሰውነት ውስጥ ከሚፈልገው በላይ ጨው ሲፈጠር ያው ኩላሊት ነው የሚያስወጣው ይህንን ጨው። ይህን በሚያደርግበት ጊዜ ተያይዞ የሚወጣ ካልሲየም የተባለ ንጥረ ነገር አለ እና ብዙ ጨው ሲበላ ኩላሊት ጨውን ለማስወጣት በሚሞክርበት ጊዜ ብዙ ካልሲየም ሽንት ውስጥ ይፈጠራል እና ከፍተኛ የሆነ የካልሲየም መጠን ደግሞ ለጠጠር መፈጠር
ያጋልጣል
ማለት ነው። ከጨው ጋር በተያያዘ ደግሞ ሌላ ማንሳት የምፈልገው ብዙ ፕሮቲን ያለው ምግብ መመገብ ለጠጠር ያጋልጣል። ቅድም ከጠጠር አይነቶች አንዱ ከገለጽኩት ውስጥ ዩሪክ አሲድ የተባለው ጠጠር ነው። አብዛኛው ስጋ ነክ ነገሮች በመመገብ የሚመጣ ነው። የኩላሊት ጠጠር ያለባቸው ሰዎች በአብዛኛው ከ170 እስከ 250 ግራም አካባቢ የሚደርስ ፕሮቲን መመገብ ነው በቀን ውስጥ የሚፈቀድላቸው። ይሄ ሩብ ኪሎ ያህል ስጋ
በቀን ከፍተኛው መጠን ሩብ ኪሎ ያህል ነው ላለ ሰው
እሱን ማድረግም በጣም የኩላሊት ጠጠሮችን መምጣት ሊቀንስ ይችላል። ሌላ ደግሞ ሶስተኛ ከምግብ ጋር በተያያዘ ኦግዛሌት የተባለ ንጥረ ነገር አለ። በጎመን ውስጥ፣ በሽምብራ፣ ሎዝ፣ ቤሪስ የምንላቸው ፍራፍሬዎች፣ ስትራውቤሪ፣ ብሉቤሪ፣ ራስቤሪ አይነት ፍራፍሬዎች ጋር በተያያዘ የሚመጣ ብዙ ኦግዛሌት የተባለ ነገር አለ። እነሱንም በመጠኑ ማድረግ ይረዳል። ከዚህ ጋር ያይዤ የማነሳው ደግሞ ካልሲየም የተባለው ንጥረ ነገር መብዛት ነው ሽንት ጠጠር የሚፈጥረው ብለናል። ግን ካልሲየምን መቀነስ የለብንም። ከ800 እስከ 1200 ሚሊ ግራም ያህል ካልሲየም በቀን ውስጥ ለአጥንታችንና ለጥርሳችን ጤንነት ያስፈልገናል። ካልሲየምን መቀነስ መጥፎ የሆነው ካልሲየም ከሌለ ምግባችን ውስጥ ኦግዛሌት የተባለው ነገር ከሚገባው በላይ ሰውነታችን አብሶርብ እንዲያደርግ ያደርገዋል። እና ስለዚህ ካልሲየምን መቀነስ የለብንም። ካልሲየምን እንደሚገባ ቀድም በተቀስኩት መጠን መውሰድ ይገባናል።
ዶክተር ተዋበ ወደ ቀጣዩ ጥያቄ ሳልሻገር ቀደም ብሎ በዚህ ጭብጥ ላይ የተነሱትን ነጥቦች ሰብሰብ ለማድረግ እና አጽንኦት ለመስጠት አመጋገብን አስመልክቶ በባህላችን ለስጋ ምግቦች ያለን ፍቅር ከፍ ያለ ይመስላል። ቀደም ባለው ውይይቶ ቀንሱ መጠኑን ነው እንጂ ጨርሶ ስጋ አትብሉ አልተባለም። እንዲያውም ቀደም ብሎ እንደገለጹት እስከ ሩብ ኪሎ ያህል ከዕለት ምግባችን ውስጥ ማካተት መቻሉን ነው ያስረዱት። በእርግጥ ሌሎች በፕሮቲን የበለጸጉ የምግብ አይነቶችን ማዘውተርም ትኩረት እንዲሰጠው ከሚመከሩት ውስጥ ነው። አጽንኦት ለመስጠት ያለ ዶክተር ተዋበ ማመጣጥንም በተመለከተ እንዲያውም ቀደም ብሎ እንደገለጹት እስከ ሩብ ኪሎ ያህል ከዕለት ምግባችን ውስጥ ማካተት መቻሉን ነው ያስረዱት። መጠነኛ ማብራሪያ ቢያክሉበት።
በጣም ትክክል ነው። መጠንን ሞዴሬሽን ወይም መጠነኛ የሆነ አመጋገብ፣ የተመጣጠነ አመጋገብ እንዲፈጠር ነው የምናበረታታው። ዋናው ግን ከሁሉም በላይ በቂ ፈሳሽ ከወሰድን ስለነኚህ ነገሮች ሁሉ ብዙ
ለናናስ እንችላለን። አይነቱ ልዩነት ያመጣ ይሆን ጥሬ ስጋ መመገብ ወይም ጥብስ መሆኑ ወይ በሌላ መልኩ መቅረቡ?
እሱ ልዩነት አይፈጥርም። ያው የፕሮቲኑ መጠን ተመሳሳይ ነው የሚሆነው ቢጠበስም ጥሬም ቢሆን፣ እና ልዩነት አይፈጥርም።
አያሳስብም ይላል። ቢያንስ በዚህ በኩል አያሳስብም ነው
ማለት ነው።
እሺ ወደ ጀመር ነው የሕክምና ማራጮች እንሂድ። አንድ ሰው እነኝን ቀደም ብሎ ያነሷቸው ያመጋገብም ሆነ በብዛት ፈሳሽ የሞሰድን ምርጫዎች ከግምት አስገብቶ የሚደረጉት ጥንቃቄዎች ሁሉ ከተሞከሩ በኋላ የግድ የሕክምና እርዳታ የሚፈልግበት ሁኔታ ሲደርስ ምን አይነት አማራጮች አሉት? የሕክምና መንገዱስ እንዳማራጭ የሚቀርበው መቼ ነው?
ህክምናው በጠጠሩ ትልቅነት መጠን ይወሰናል። ከአምስት ሚሊሜትር በላይ የሆኑ ጠጠሮች ካሉ ምልክት ከሌላቸው ሁሉም ጠጠሮች ያው ክትትል ነው የሚደረገው። ምልክት ካለ ወይም ሽንትን መውጣት የሚከለክሉ ከሆነ እና ከአምስት ሚሊሜትር በላይ ትልቅ ከሆኑ ጠጠሮችን መስበሪያ ዘዴዎች አሉ። አንደኛው ሊቶትሪፕሲ እንለዋለን። በተለያየ አይነት መልኩ ሊሰራ ይችላል። ይሄ የኃይል ጨረርን ወደ ጠጠሩ በመላክ ጠጠሩ እንዲሰባበርና ትንንሽ እንዲሆን የሚያደርግ ነገር ነው። በዛ መልኩ በውሃ ተገብቶ መውጣት ይችላል።
በሽንት አማካኝነት በቀላሉ ሊወጣ ይችላል ከሰውነት
ይችላል። ሌላው የምናደርገው ደግሞ ያው አብዝቶ ፈሳሽን መስጠት ነው። ሆስፒታል ሰዎች ከመጡ በጠጠር ምክንያት በደም ስራቸው ውስጥ ፈሳሽ እንዲገባ እናደርጋለን እና በዛ መልኩ ለማጠብ እንሞክራለን። ሌላው ካልሲየሙን በሽንት ውስጥ እንዲቀንስ ማድረግ የሚቻልባቸው መድኃኒቶች አሉ። ይህ እንግዲህ አስፈላጊው ምርመራ ተደርጎ ያ ሰው ካልሲየም መጠኑ ከሽንት ውስጥ ትልቅ ሆኖ ከተገኘ ካልሲየሙ እንዲቀንስ የሚደረግባቸው ዘዴዎች አሉ። ይሄ የሚቀጥሉትን ያልተሰሩ ጠጠሮች ወደፊት እንዳይመጡ ነው እንጂ የሚከላከለው ኦሬዲ የተሰሩት ጠጠሮች እንዲሟሙ አያደርግም። እንደዚሁ የሽንትን የአሲድ መጠን ለመቆጣጠር የሚያስችሉ መድኃኒቶች አሉ። ቀደም እንደተጠቀሰው ሲትሬት የተባለው ቅመም በሽንት ውስጥ ሲበዛ ጠጠር እንዳይፈጠር ያደርጋል እና እሱን መጨመር የምንችልባቸው መድኃኒቶች አሉ። ሌላ ህመም ማስታገሻ እንሰጣለን። ያው ህመሙ በጣም አስጨናቂ ሊሆን ይችላል። ቀደም የተጠቀሰው የምጥ አይነት ህመም በተለይ ሲሆን ማስታገሻ ያስፈልጋል። አንዳንዴ ከዚህ ካለፈ ደግሞ ኔፎሊቶቶሚ የሚባሉ ፕሮሲጀሮች አሉ። በሽንት ፊኛ ውስጥ በትንሽ ካሜራ ያለው ነገር ይዞ በመግባት ወይም ደግሞ በጀርባን በኩል አድርጎ ጠጠሩን ዳይሬክትሊ ሄዶ መሰባበር እና እንዲወጣ ማድረግ እንዲሁም ደግሞ ከፍቱን ማውጣት የሚቻልባቸው አሉ። እነሱ ሞር አስቸጋሪ ጠጠር ሲሆን የሚደረጉ ናቸው። ወይም ጠጠሩ በጣም ትልቅ ከሆነና መሰባበር የማይችል ከሆነ የሚደረጉ ናቸው። ሌላው አንድ የምጠቅሰው ነገር አንድ የተለየ አይነት ጠጠር አለ። ትሩቬት ስቶንስ እንለዋለን። እነሱ ከሽንት ኢንፌክሽን ጋር በተያያዘ የሚፈጠሩ ጠጠሮች ናቸው። እና የሽንት ኢንፌክሽን ተደጋግሞ የሚፈጠርባቸው ሰዎች አስፈላጊው ሕክምና ማድረጋቸው ይህ ጠጠር እንዳያደግ ወይም እንዳይሰራ ያደርጋል። እና አንቲባዮቲክስ ለእነዚህ አይነት ሰዎች ሊያስፈልግ ይችላል ኢንፌክሽን ባላቸው ጊዜ።
መልካም ዶክተር ተዋበ ግርማ የኩላሊት ህክምና ልዩ ባለሙያ ከአድማጮች ለቀረቡልና ተያይዘው ለተነሱት በርከት ያሉ ጥያቄዎች ለሰጡት ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አግላይ ህጎችና የዜጎችን የሃይማኖትና የእምነት ነጻነት የሚነፍጉ እርምጃዎች የጨቋኝ መንግስታት ማንነት ማሳያዎች መሆናቸውን የጠቆመው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሃይማኖቶች ይዞታ ዓመታዊ ዘገባ የ199 አገሮችንና ግዛቶችን የሃይማኖቶች አያያዝ ይመለከታል ሲል ይንደረድራል። በርዕሰ ጉዳዩ ላይ ያተኮረው የዕለቱ ርዕሰ አንቀጽ በፈጣሪ ላይ ጦርነት የከፈቱ በሚል ክስ የወነጀለቻቸውን ጨምሮ በህዳጣን ማህበረሰቦች አባላትና በተቃዋሚዎች ላይ እምነትን በመጣል በሚለው የተደበሰበሰ ህጉ አማካኝነት ዜጎችን ታዋክባለች ሲል ኢራንን ተችቷል። ሰዎች በእምነታቸው ምንነት ሳቢያ ይሳደዳሉ፣ ጥፋተኛ የተባሉም የሞት ቅጣት ይበየንባቸዋል ያለው ርዕሰ አንቀጽ በሳውዲ አረቢያም ይፈጸማል ያለውን ይዘረዝራል። ሳውዲ የእስልምና እምነት ተከታይ ያልሆኑ ዜጎች እምነታቸውን በአደባባይ እንዲያሳዩ ካለመፍቀዷን በላይ እምነትን መጣል፣ እምነት አልባ መሆን፣ እምነትን ማዋረድ እና የመንግስቱን የእስልምና ሃይማኖት አተረጓጎም መተላለፍ በሚሉ ወንጀላዎች ጥፋቶችን ፈጽመዋል ባለቻቸው ላይ ከባባድ ቅጣቶችን የምትጥል መሆኗን አመልክቷል። እምነትን በመጣል በሚለው በዚህ ድርጊት ላይ የደነገገችው ህግ ፓኪስታንም የሞት ቅጣት ትበይናለች ብሏል። በቻይና በሽዎች ላይ የሚቆጠሩ ዜጎች በሃይማኖታቸው ሳቢያ በገዛ መንግስታቸው ይሳደዳሉ፣ ለእንግልትና ወከባም ይዳረጋሉ ብሏል ርዕሰ አንቀጹ። አያይዞም ሩሲያ የህዳጣን ማህበረሰቦችን አባላትና የሃይማኖት ቡድኖችን ለማሳደድ፣ ለመያዝና ለመቅጣት፣ ጽንፈኝነትን ለመዋጋት በሚል ያጸደቀችውን ህግ ትጠቀማለች ብሏል። የአገሮችን የሃይማኖቶች አያያዝ የሚመለከተው ዜና አሉታዊ ብቻ አለመሆኑንም የተናገረው ርዕሰ አንቀጽ እስላማዊውን ጽንፈኛ ቡድን አይሲስን የመሳሰሉ ህዳጣን የማህበረሰብ አባላት ላይ የጭካኔ ምግባር በመፈጸም የሚታወቁ ቡድኖች ቀደም ሲል ተቆጣጥሯቸው ከነበሩ አካባቢዎች ለመባረር በመገደዳቸው ሰዎች እንደ ቀድሞ ሁሉ እንደየሃይማኖቶቻቸው እምነታቸውን መከተል ችለዋል ሲል አክሏል። የአገሮችን የሃይማኖቶች አያያዝ አስመልክቶ የዩናይትድ ስቴትስ ተሳትፎ ፍሬ በማፍራት ላይ መሆኑንም አመታዊውን የአገሮች የሃይማኖቶች አያያዝ ዘገባ ዋቢ ያደረገው ርዕሰ አንቀጽ አትቷል። አያይዞም ሃይማኖቶች ቁጥጥር በሚደረግባቸው ቪየትናም በጸደቁ አዳዲስ ህጎች አማካኝነት ሁኔታዎች በዝግታ በመሻሻል ላይ መሆናቸውንም አመልክቷል። ማንም ቢሆን በእምነቱ ሳቢያ በስጋት ለመኖር ተሸሽጎ ለማመን አሊያም ለመገለል መዳረግ የለበትም ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በቅርቡም ፕሬዚዳንት ትራምፕን ዋቢ አድርገው ክርስቲያኖች፣ ሙስሊሞች፣ አይሁዶችና የሂንዱ እምነት ተከታዮች ሁሉም ማማኞች ያለ ልዩነት እንደ ልብና ፍቃዳቸው ማምለክ መቻል አለባቸው ሲሉ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሐተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የምሽቱን ዋና ዋና ዜናዎች እናሰማችኋለን። በጠቅላይ ሚኒስትር ጽህፈት ቤት የፕሮቶኮል ኃላፊ አቶ ባየ ታደሰ ተፈሪ የፖለቲካ ጥገኝነት ለመጠየቅ ወስነው አሜሪካ ቀርተዋል። በቤተ መንግስቱ ከ20 ዓመታት በላይ ማገልገላቸውን የተናገሩት አቶ ባየ ለስራ ጉዳይ በተላኩባት ዩናይትድ ስቴትስ ለመቅረት የወሰኑበት ምክንያት ለአሜሪካ ድምጽ አካፍለዋል። በኬንያ ትልቁና ዋናው ዩኒቨርሲቲ ተማሪዎች ፖሊስ ይፈጽማል ሲሉ ያቀረቡትን የበደል ክስ ተከትሎ መዘጋቱ ተሰማ። ይህም በቅርቡ እንደገና ይካሄዳል ተብሎ የሚጠበቀው ፕሬዝደንታዊ ምርጫ የፈጠረው ውጥረት ምን ያህል ጥልቀት እንዳለው አመላካች ነው ተብሏል። በዩጋንዳ የፕሬዝደንቱን የእድሜ ጣሪያ የሚገድበውን ድንጋጌ መነሳት በሚቃወሙ የምክር ቤት አባላት ላይ የተነጣጠሩ ጥቃቶች ቀጥለዋል። ሁለት የምክር ቤት አባላት መኖሪያ ቤት በትናንትናው ዕለት በተጣለባቸው የእጅ ቦምቦች በተነሳ ቃጠሎ መውደማቸው ታውቋል።
አመሰግናለሁ ቆንጅት ለማጠቃለያ ዜናው። አሁን በቀረችን ጊዜ አጠራጥር ያሉ መረጃዎችን እናካፍል። እለቱ በታሪክ ውስጥ መስከረም 28 1928 ይቅርታ መስከረም 23 1928 ዓመተ ምህረት ዛሬ ልክ የዛሬ 82 ዓመት ፋሺስት ጣሊያን ኢትዮጵያን ወረረች። ከሰባት ወራት ውጊያ በኋላ የጠላት ጦር አዲስ አበባን ያዘና የዱር የገደል ፍልሚያው ለመጪዎቹ 4 ዓመታት ተኩል ያህል ቀጠለ። በዚህ የያኔው የመንግስታት ህብረት ወይም ሊግ ኦፍ ኔሽንስ አባላት በነበሩ ሁለት አገሮች መካከል በተካሄደ ውጊያ ከኢትዮጵያ 275,000 በላይ ተዋጊዎች ተገድለዋል። ከግማሽ ሚሊዮን በላይ ጦረኞች ቆስለዋል። በቤኒቶ ሙሶሊኒ የተመራው የጣሊያን ጦር በዚህ በሁለተኛው የኢትዮ ጣሊያን ጦርነት ፈጽሟል የተባለው የጦር ወንጀል፣ በሲቪሎች ላይ የተፈጸመ ጥቃትና በሰብዕና ላይ የተፈጸመ ወንጀል ከወቅቱ የኢትዮጵያ ህዝብ 7% ላይ ጉዳት ደርሷል። ከወራሪው የጣሊያን ጦር ወገን 208,000 ወታደር ሙትና ቁስለኛ ሆኗል። ሚያዝያ 27 1933 ዓ.ም ቀዳማዊ ኃይለ ሥላሴ በድል አዲስ አበባ ገቡና የነጻነት ቀን ሆኖ እስከዛሬ ይከበራል። የድልም ቀን የሚሉት አሉ። ወደ ተከታዩ የታሪክ ማስመረጃ ስንሄድ የዛሬ 420 ዓመት ንጉሥ ሰርጸ ድንግል አረፉ። ምስራቅ ጀርመንና ምዕራብ ጀርመን በይፋ የተዋሃዱት ዛሬ መስከረም 23 1983 ዓ.ም ነበረ። የምስጋና ቀን በዓል እንዲሆን አብርሃም ሊንከን የወሰኑትም በዛሬው ቀን ነበረ። ግጭታችን በዚህ ይጠናቀቃል። ክብራትና ክብራን አድማጮች አብራችሁን ስላመሻችሁ እናመሰግናለን።
ደህና ደሩ። የትግርኛ ቋንቋ ስርጭት ይቀጥላል።